ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አሁን ላይ ትምህርት ቤቶች እያደረጉ ያሉት ተማሪዎችን በዋናነት ለፈተናዎች ማዘጋጀት ነው እና መማር የሚባለው ኮንሰፕት ቀርቶ አሁን ላይ ወላጅም መንግስትም ትምህርት ቤቶችም ሞር ትኩረት ሰጡት ለፈተናዎችን ስለማለት ነው።
ቀደም ብለን የሰማነው ሀብታሙ አሰፋን ነው። ሀብታሙ ተማሪ ቤት የተሰኘ ኤሌክትሮኒክና የገጽ ለገጽ ትምህርት አጋዥ አውታር መስራች ነው። ስለ አገልግሎቱና ተያያዥ ጉዳዮች ቆየት ብሎ ይነግረናል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩመራለው፣ ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ መጀመሪያው ዘገባ እንሻገር። የመጀመሪያው ዝግጅታችን ከትናንት የቀጠለ ነው። በኢትዮጵያ ብሔራዊ ቲያትር በሀገሪቱ የመቶ ዓመት የተውኔት ታሪክ ውስጥ የመጀመሪያ ነው የተባለ የሙርሲ ሕዝብን ሕይወት የሚያንጸባርቅ ተውኔት ቀርቧል። ትሪያኒኮ ኮይሳኒ ወይም ዳኛ የተሰኘው ቲያትር በደቡብ ኢትዮጵያ ክፍል በሚኖሩ የብሔሩ አባላት መግባቢያ ሙርሲኛ ቋንቋ ተዘጋጅቶ የቀረበ ነው። ትናንት ኤደን ገረመው የደቡብ ኦሞ የቲያትር ቡድን የተባለው ድርጅት መስራችና ስራ አስኪያጅ እንዲሁም የተውኔቱ አዘጋጅ የሆኑትን አቶ አስተዋይ መለሰን ስታነጋግር ነበረ። ከዛ የሚቀጥለው መሰናዶ በመቀጠል ይቀርባል።
ስለ ቲያትር ልምምድ ጊዜያችሁ እስኪ ጥቂት ነገሮች ንገረኝ። እንዴት ነበረ ሲጀመር? ምን አይነት ተግዳሮቶች ነበሩት?
ልምምዱን ስንጀምር መጀመሪያ ያደረግነው ከሙርሲ ነው፣ መንደራቸው ገብተን እዛ አካባቢ ልጆቹን ከመመልመል መጀመር ነው። እነሱን ለመመልመል መጀመሪያ እኛ ሄደን አካባቢውን ማየት፣ ምን እንደሚያስፈልግ፣ ምን አይነት ኑሮ ውስጥ እንደሚኖሩ ማየት ነበረብን እና ያው አንዳንድ ጥናቶችንም ማድረግ ነበረብን። ከዛ በኋላ እነሱን መልምለን ስናመጣቸው መጀመሪያ ያደረግነው ሰባቱን መርጠን ሜን አክተሮቹን ወልቂጤ ያመጣናቸውናል። አንድ ሳምንት ምን ይመስላል በዚህ ህይወት ውስጥ ነው ለአራት ወር ያክል የምትኖሩት እና ይፈልጋሉ አይፈልጉም የሚለውን ከአካባቢው ጋር ኮፒ ያደርጋሉ ወይስ አያደርጉም የሚለውን ለማየት ማለት ይዘናቸው መጣን እና መጀመሪያ እንደመጡ የመጀመሪያውን አካባቢ ልምምድ ስናደርግ ከነሱ ጋር በመጀመሪያው ሳምንት ላይ ስምህ እከሌ ነው ብለን የካራክተሩን ስም ለምሳሌ አንደኛው ካራክተር ስሙ ክሪንቻሲ ይባላል። ክሪንቻሲ ነው ስም ሲባል ስሜ ክሪንቻሲ አይደለም፣ ስሜ ባርጎሎኝም ክሪንቻሲ አይደለም ማለት አውቆ፣ ግን ይሄ የቲያትር ስም ነው። አይ በቃ የፍቅር ሲን አለው፣ እሷን ትወዳታለህ፣ ከዛ እሷን ወደህ ያኛውም ይወዳትና ያው ከእሷን ለማግኘት እንዲህ ታደርጋለህ። በፍጹም እኔ እሷን አልወዳትም አይነት በጣም ቤዚክ የሆኑ የቲያትር መሆኑን ማሳያ ነገሮችን ማድረግ ነበረብን። ምክንያቱም ስለ ቲያትርም ሆነ ከአካባቢያቸው ወጥተውም ስላለው ነገር ምንም የሚያውቁት ነገር የለም። ይሄ ለብዙዎቹ ነው፣ ሁለት ሶስቱ ናቸው ከከተማ ወጥተው የሚያውቁት ከእነሱ አካባቢ፣ ሌሎቹ እዙ አካባቢ ነው የሌላውን ህይወት በፍጹም አያውቁትም። ስለዚህ ቲያትርን ትጠራው ማለት ነው። ሰው ቲያትርን የሚባል ነገር ደግሞ ስናሳያቸው ሌላ ታሪክ ነበረ እና እሱን አንደርስታንድ እንዲያደርጉት ዋንስ አንደርስታንድ ካደረጉት በኋላ ምንም ችግር አልነበረም። ግን አንደርስታንድ እንዲያደርጉት የሚሰሩትን ነገር ማድረጉ በጣም ከባድ ነበረ። ከዛ በኋላ ወልቂጤ አካባቢ ያለው ወልቂጤ ያው እንጀራ ነው የሚበላው፣ እንጀራ በወጥ ለነሱ ሁለት እንጀራን በልተው ለሁለት ሰዓት ያክል እንኳን አያቆያቸው ተኛ አልነበሩም። በዚህ ብዙ ተቸግረዋል። እኛም አልተረዳናላቸውም። የዩኒቨርሲቲ የተማሪዎችን ካፌ ነበር እንዲጠቀሙ ያደረግ ነው እና በኋላ ላይ ገንፏቸውን ገዝተን ኪችን አስፈቅደን እዛው ራሳቸው ገንፏቸውን እየሰሩ መብላት ሲጀምሩ ነው በቃ ደስተኛ መሆን የጀምሩት እና ያን ጊዜ ዛሬ ገና ጠገብን እዚህ ከመጣን አሉ በአራት ወራቸው። እነዚህ ቻሌንጆች ነበሩ። ከዛ ደግሞ ሰው ያው ከንፈራቸው የተተለተለ ነው፣ ጆሯቸው የተተለተለ ነው፣ ጌጣጌጥ የሚያደርጉበት መልካቸው ጠቆር ይላል ቆዳ ቀለማቸው። ስለዚህ ሰው በጣም ይጠቋቆምባቸው ነበረ። እስኪለምዱት ድረስ ለመጀመሪያ አንድ ወር ድረስ ሰው የሆነ ሊያድናቸው ነ ሊተናኮላቸው እንደፈለገ። አንዳንድ ጊዜ የባህሪም ችግር አለ ሰዎች ላይ በአጠገባቸው ሲያልፉ ሲያገድሙ የሚናገሯቸው ነገሮች ምናምን ትንሽ ምቾት የማይሰጡ ነበሩ ለነሱ። ግን ከተለማመዱ በኋላ በጣም ብዙ ጓደኞችን አፍርተዋል። ቲያትሩ ከገባቸው በኋላ ፎቶግራፊክ ሜሞሪ ነው ያላቸው ሙርሲ ቤት እና አንድ ጊዜ እንዲህ ነው የምትሰራው ብለሽ ከነገርሽው አይረሱትም። እሱም ደግሞ ቲያትር በባህሪው ሪሄርሳል አይደለም፣ ሪሄርሳል ላይ የሚቀያየር የሚያድግ ይኖራል። እንቀይረው ስንል ኖ በፍጹም ትላንት እንዲህ የተባባል ነው እኮ ትላንት እንዲህ ተባብለን ነበር ግን እንቀይረው አሁን ይሄኛው የተሻለ ነው በፍጹም በቃ አይሰሙሽም፣ ያኮርፋሉ፣ ጥሎ ይወጣሉ። እና አንዴ ለመንገር በጣም ጥንቃቄ ይጠይቅ ነበር። ሌላኛው ትልቁ ቻሌንጅ ቋንቋ ነው የነበረው። እነሱ አማርኛ ይችሉም እኛ ሙስሊኛ አንችልም። ስለዚህ አንድ አስተርጓሚ ነበር መሐላችን። እሱ ትንሽ የእንግሊዝኛ ይችላል። እሱ ያደርሰዋል ሳይሰባበር ሳይቆራረጥ። በእምነት ነው ብዙ ነገር የምናረገው። ስለዚህ በምልክት ነበር ብዙ ነገር የምንግባባው።
እንግዲህ አሁን እናንተ ለየት ባለመልኩ እነሱንም ደግሞ ተንቀሳቃሽ ትምህርት ቤት ብላችሁ የጀመራችሁት ነገር አለ። እስቲ ስለሱም ጥቂት ነገሮች ንገረኝ።
የተንቀሳቃሽ ትምህርት ቤቱ ጉዳይ ከአሁን በፊት የአውስትራሊያ ሚሽነሪዎች፣ የእንግሊዝ ቱሪስቶች፣ የጀርመን ሪሰርቸሮች፣ አንትሮፖሎጂስቶች ማለት ነው መጥተው ብዙ የጤና ኬላዎችን በጣም ብዙ ባይሆንም በየመንደሩ የጤና ኬላዎችን ትምህርት ቤቶችን ገንብተው ሄደው ነበረ። መንግስትም በራሱ የተወሰኑ ትምህርት ቤቶችን አቁሞላቸዋል። ነገር ግን ሁሉም ኪሳራ ነው የሆነው። አንዱም ተግባር ላይ አልዋለም። ሙስሊም አልተማረም። እነሱም መንግስትም ወር ዶነሮቹ ገንዘባቸውን አላተረፉ። ምንም ውጤት አልባ ነው የሆነው። ለምን? ሙስሊዎቹ በባህሪያቸው ተዘዋዋሪ ናቸው። በአንድ ቦታ ላይ ቆዩ ቢባል በጣም በዛ ቢባል ሁለት የምርት ዘመን ነው የሚቆዩት። ከጓሯቸው ላይ ትንሽ የማሽላ ነገር ይከትላሉ። እሷን ነው ገንፎ አድርገው የሚበሉት እና ከሁለት ሲዝን በላይ አይቆዩ። ምክንያቱም መሬቱ ለምነትም ያጣል ብለው ስለሚያስቡ እየተዘዋወሩ ነው የሚኖሩት። አርብቶ አደሮች ናቸው። አንድ ቦታ አርፎ አይቀመጡም እና ትምህርት ቤቱን አሁን ዛሬ የተቀመጡበት ጋር ምታ የገነቡና በቃ ከዚህ እንዳትሄዱ ብሎ መንግስት ቦርደር አበጅቶላቸው ቀሪውን መሬታቸውን ኦሞ ናሽናል ፓርክ በሚል ወስዶታል። ቀሪውን ደግሞ ማጎ ናሽናል ፓርክ ወስዶታል። በቦዲ በኩል ያለ ድንበራቸውን ደግሞ የኩራዝ ስኳር ፋብሪካ የሚል አምስት ፕላንቶችን አቁሞ መሬታቸውን ቁራሶ ወስዶ በቃ የእናንተ ክልል እዚህ ድረስ ነው ተብሎ ተቀምጠዋል። ይሄ ለእነሱ ከባለፈው ስንት ሺህ ዘመን የኖሩበት ጋር የሚጣረስ ነው። በፍጹም ሊቀበሉት ያልቻሉት ከመንግስት ጋርም ከአካባቢው ሰዎች ጋርም ከጎራባች ሌሎች ብሔሮች ጋርም ችግር ውስጥ የከተታቸው ነገር ነው። ሶ ከእነዚህ ችግሮች ጋር ተያይዞ የማይችሉ ከሆነ ደግሞ ማህበረሰቡን ወይም እንደየጠባዩ ማስተናገድ ያስፈልጋል እና የግድ ሌላው ብሔረሰብ ሌላው ኢትዮጵያዊ አንድ ቦታ ተክሎ ስለሚቀመጥ ተክለ ተቀመጥ ካለበለዚያ አስረሃለሁ እገልሃለሁ የሚባል ነገር የሚሰራ አይመስለኝም እንደኔ። ስለዚህ ባይሆን መቀመጥ ካለባቸውና ለአስተዳደርም የማይመች ከሆነ ትክክለኛውን ከነሱ ጋር ኮንሰንሰስ ውስጥ ገብቶ ትክክለኛውን እውቀት ሰጥቶ መቀመጥ ጥቅሙን መንገድ ነው። ሶ ያ እንዲሆን የሆነ ቦታ አንዳቸው መንገድ መስበር አለባቸው እና ሁለቱም መንገዳቸውን መስበር አለ። ምክንያቱም እነሱ ደግሞ የሌላውን ኤክስፒሪንስ ያሉ በአጎራባች ወረዳቸው ለምሳሌ አሪ ብሔረሰብ ገበሬዎች ናቸው እንዳለ። ስለዚህ ገበሬዎች አንድ ቦታ ሴትል ያደረጉ ናቸው። ከዛ ከሁለት ከሶስት ዓመት በኋላ መሬቱ ለምነቱን ያቆምና የመንግስት ማዳበሪያ ልመና ይገባል። ከዛስ ማዳበሪያ ብዙ እንኳን መመለስ አቅቷቸው በድህነት ሲማቅቁ እያዩ ነው። ጎረቤቶቻቸው ናቸው፣ ድንበርተኞቻቸው። ስለዚህ እኛን እንደ አሪ ለማኝ ልታረጉን ነው ልንለምን ነው የማዳበሪያ መንግስትን፣ ስለዚህ አይቻልም ብለው ሪፊዝ የሚያደርጉት። ስለዚህ የራሳቸው ሎጂክ አላቸው። ሶ ይህን ስናስብ ሙርሲን ማስተማር የሚቻለው መለወጥ የሚቻለው ትምህርት ቤቱን አስቀምጠን ሙርሲን ማምጣት ሳይሆን ሙርሲ ያለበት ጋር ትምህርት ቤት መሄድ አለበት። ስለዚህ ከነሱ መሀል የእነሱ ተወላጆች ለትምህርት ጥሩ አመለካከት ያላቸው የተወሰነ የትምህርት ደረጃም ያላቸው አሉ። እንዲሁም መምህራንንም ቢሆን ቀጥሮ እንደ ቀጣይ ፕሮጀክትም ያሰብነው ነገር ነው እሱ ላይ ለመስራት ማለት ነው። ስለዚህ ሞባይል ትምህርት ቤት ካለ ሙርሲዎቹን እየተከተለ ያስተምራል። ሞባይል ሄልት ሴንተር ኖሮ እነሱን እየተከተለ የጤና አገልግሎት ይሰጣል። ስለዚህ በዛ ሂደት ውስጥ እነሱን እናስተምራቸዋለን።
በቅርቡ የሚጀመር ነገር ነው ወይስ ተጀምሯል? ምን ደረጃ ላይ ነው አሁን ያለው ይሄ ነገር?
አሁን ከሆሊ ሰራሊ ጋር ሆነን ከኛ ጋር ከሚሰራው ልጅ ጋር ሆነን እሱ አንዳንድ የመማሪያ መጽሐፍትን በአማርኛ እንግሊዝኛ እና በሙርሲ ቋንቋ ስዕላዊ መግለጫ ያላቸዋለሁ መማሪያ መጽሐፍትን እነሱን የተወሰኑትን አዘጋጅተዋል። የተወሰኑ ታትመዋል። አይ ቲንክ ከአንደኛ እስከ አራተኛ ክፍል ድረስ ሊያደርሱ የሚችሉ በእነሱ ስታንዳርድ። ከዛ በኋላ ከደቡብ ክልል ትምህርት ቢሮ ጋርም እያወራን ነው። አደልት ኤጁኬሽን የሚባል ፓኬጅ አለ። ደቡብ እንጃ ሌላ ክልል ውስጥ ቢኖር አይኖር እርግጠኛ አይደለሁም። ለምሳሌ ኤሌመንተሪ ስኩልን ከአንድ እስከ አምስትን በአንድ አመት ወይም በሁለት በአንድ አመት ተኩል ታጭቆ የሚያስችል የአደልት ኤጁኬሽን ስርዓት አለ ክልሉ ላይ። ከእሱ ጋር ለማቀናጀት እያሰብን ነው። መጽሐፎቹ እንዳለቁ አሁን መስከረም ላይ በኦሊ ሰራሊ ኃላፊነት ሎካል ኤንጂኦ ነገር ያቋቁማሉ። እዛው በቀጥታ ወደ ትግበራው እንሄዳለን። ያ መስከረም ጥቅምት አካባቢ ላይ ነው ኤንጂኦ በይፋ እንደሚቋቋም ያሰብ ነው ፕላን ያደረግ ነው። ከስር ግን ሌሎች ስራዎች የተሰሩ ነው።
በቀጣይ ምንድን ነው እሱ ሀሳባችሁ?
በቀጣይ ሀሳባችን እንግዲህ አሁን ኢሚዲየትሊ የምናስበው ይሄንን ወደ ውጭ ይዞ መውጣት ነው። ኢንተርናሽናል ቱር ይኖረናል። ፈቃደኛ ከሆኑ ደግሞ እዚህም በሚዲያ አስተባባሪያችን አማካኝነት ዩኒቨርሲቲዎች ውስጥ ማሳየት እንፈልጋለን ሾውን። በነገራችን ላይ ብሔራዊ ቲያትር ከምናስበው እና ከምንጠብቀው ሁሉ በላይ ነው። በጣም ተባብሮን ሐሳቡን ከመቀበል ጀምሮ ያሰሩንና በቋሚነት እናስቀጥለውን ብንላቸው በደስተኝነት ነው የሚቀበሉን ያለምንም ተጨማሪ ነገርና እንደውም እነሱ እየከፈሉ ነገር ግን ሰዎቹ ተዋናያን ስላልሆኑና እዛ ሀገር ቤት ኑሮ ስላላቸው የግድ መመለስ ስላለባቸው ዋንስ ኢን ዋይል እየመጡ ነው ሊያቀርቡ የሚችሉ። ስለዚህ ነገሮች የሚመቻቹ ከሆነ ኢትዮጵያ ዩኒቨርሲቲዎች ውስጥ በዩኒቨርሲቲ አዳራሾች እንዲታዩ እናደርጋለን። ከዛ በኋላ ያው የቪዛው ፕሮብለም እንከን ካልሆነ በስተቀር ለንደን ይመጣሉ። ከኢትዮጵያ አየር መንገድ ጋርም እስካሁን አልተነጋገርንም። ተነጋግረን ነገሮችን ፋሲሊቴት አድርገን የአውሮፓ ውስጥ ለንደን፣ ፓሪስ፣ ቤልጅየም፣ ፍራንክፈርት ግራን በዙበት ኤሪያ ላይ ኢትዮጵያውያንም ታሳቢ አድርገን ግን ለፈረንጆች ቲያትር የማድረስ ሀሳብ አለን። እግዚአብሔር ከፈቀደ ወደ አሜሪካም ይዘናቸው እንመጣለን ብለን አስበናል። በቀጣይ ሹቲንግ ዊዝ ሙርሲ መጀመሪያ ያልኩሽ ኦሊ ሰራሊ የሰራው ሹቲንግ ዊዝ ሙርሲ አለ። እሱን ፓርት 2 እንሰራለን። በነገራችን ላይ ፕሮጀክታችን ዘ ሆል ፕሮሰስ ዶክመንት እያደረግን የመጣ ነው ከበፊት ጀምረን። ስለዚህ ዶክመንተሪ ይወጣል። ከዛ በኋላ ሪሰርች ቡክ ደግሞ የዩኒቨርሲቲ ኦፍ ለንደን ኦልሬዲ ከፐብሊሸሮች ጋር ተነጋግሮ ጨርሷል። እነሱ ናቸው የሚያትሙት። የዩኒቨርሲቲ ፕሬስ ነው የሚያትመው። ሁሉም እዚህ ላይ ተሳተፈ ሰው ቻፕተር ኮንትሪቢዩት አድርጎ ሪሰርች ቡክ እናወጣለን። ለፈርዘር ዴቨሎፕመንት መንገድ ሊከፍቱ በሚችል መልኩ እየቀደድን የመሄድ ሀሳብ ስላለን ብለን አስበናል። እንግዲህ መድኃኒዓለም ይርዳል።
አሜን ይርዳችሁ። በጣም ነው የማመሰግነው ስለነበረን ቆይታ።
እኔም በጣም አመሰግናለሁ። ጊዜ ያክብርልኝ።
ቀደም ብለን የተከታተልነው ኤደን ገረመው ከደቡብ ኦሞ ከተባለው የቲያትር ቡድን ስራ አስኪያጅና የተውኔት አዘጋጅ ከሆኑት አቶ አስተዋይ መለሰ ጋር ያደረገችውን ቆይታ ነው። ሁለቱንም በእጅጉ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ተማሪ ቤት የተለመደውን የትምህርት አሰጣጥ ሁኔታ በመቀየር ጠያቂና መርማሪ ተማሪዎችን ለማፍራት ያለመ ትምህርት አጋዥ አገልግሎት ነው። በተለያዩ የትምህርት ደረጃዎች ላይ ላሉ ተማሪዎች የቪዲዮና የጽሁፍ ትምህርት አጋዦችን ከማዘጋጀት በተጨማሪ አስጠኚዎችን በመመደብ ተማሪዎች ችን ለማብቃት እንደሚጥርም ከአገልግሎቱ መስራች አቶ ሀብታሙ አሰፋ ሰምተናል። ሀብታሙ አገልግሎቱን ለመጀመር ስለገፉ ምክንያቶች ቀድሞ ይነግረናል።
ተማሪ ቤት የተመሰረተው አይ ቲንክ 2019 ላይ መጨረሻ አካባቢ ነው። በእኛ 2011 ማለት ነው። የተመሰረተበት ዋና ዓላማውም ደግሞ አሁን ላይ ትምህርት ቤቶቹ እያደረጉ ያሉት ተማሪዎችን በዋናነት ለፈተናዎች ማዘጋጀት ነው እና መማር የሚባለው ኮንሰፕት ቀስቶ አሁን ላይ ወላጅም መንግስትም ትምህርት ቤቶችም ሞር ትኩረት ሰጡ ለፈተናዎችን ስለማለት ነው። ለዛ ትምህርት ቤቶች የፈተና አዘጋጃ ሆኗል በዋናነት የኛ ያየነው ፕሮብለም። ስለዚህ ተማሪዎች መማር አለባቸው። ፈተና የመማር አንዱ አካል ነው። ለዛ በዋናነት ይህን ችግር ፈቶ ለማለፍ ነው።
ፈተናን ብቻ ለማለፍ ያተኮረ የትምህርት አሰጣጥ ቀርቶ ተማሪዎች በቂ እውቀት እንዲያገኙ ማድረግ ነው ማለት ነው አላማው።
የኛ አላማ እሱ ነው። ተማሪዎች መማር እንዲወዱ ማድረግ፣ ያንንም እናደርጋለን ብለን የምናስበው ደግሞ የተማሪዎችን የመጠየቅ ፍላጎት እንደገና ስፓርክ በማድረግ ነው። ሚሽናችንም ቱ ስፓርክ ኤንድ ነርቸር ኪዩሪዮሲቲ ነው። ተማሪዎች በተፈጥሮ ተማሪዎች ሳይሆን የትኛውም ሰው በተፈጥሮ ነገሮችን የማወቅ ነገሮችን የመረዳት ፍላጎት አለው እና ለዛ ነው ገና ህፃን እያለን ጭቃውን ለመንካት እሳትን ቁስ ነገርም ለመያዝ ህፃናት በጣም ይሮራሉ። ከዛ ልክ ማውራት ሲጀምሩ ጥያቄዎቻቸውም ውጭ የዚህ ልጅ ጥያቄ ሰለቸኝ እስከሚባል ድረስ ወላጅ እስኪል ድረስ ጥያቄያቸው በጣም ብዙ ነው። የማወቅ ፍላጎታቸው ብዙ ነው። ከዛ ያቸው ትንሽ ከፍ እንዳለ ትምህርት ቤት ይወሰዳሉ። ያ የመጠየቅ ፍላጎት መርሸር መደረጉ መመገቡ ይቀርና አስተማሪው ጠያቂ ተማሪው መላሽ ይሆናል። ስለዚህ ሁሉም ክላሱ የሚሽከረከረው በመምህሩ ጥያቄ ነው። ያ ጥያቄ ለተማሪው ሬሌቨንት እናደርገውም አይባልም። የተማሪውን ጥያቄ ለመመለስ የሚሞከር የለም። ሙሉ ፎከስ የሚያደርገው የሆነ መጽሐፍ አለ፣ ያን እዛ ላይ ያሉትን ጥያቄዎች ይሆናል ማለት ነው።
ይህን ሁኔታ ለመቀየር ያስቀመጣችሁትን ግብ የእናንተ ተቋም በምን መልኩ ነው እየተገበረ የሚገኘው?
እንግዲህ አሁን የነገርኩ ስቶሪ አለ። በዛ ስቶሪ ውስጥ በተቻለ መጠን አርሊ ኢንተርቪን እናደርግ ነው ለተማሪዎች። ስለዚህ እነዛን ለማድረግ የምንሞክረው ደግሞ በሁለት መንገዶች ነው። የመጀመሪያው የለርኒንግ ፕላትፎርም ነው ለማዘጋጀት እየሞከርን ያለ ነው። ሁለተኛ አሁን ላይ አክቲቭ ሆኖም አዲስ አበባ ውስጥ እየሰራ ያለ የቱቶሪንግ ፕሮግራም አለ። ስለዚህ በእነዚህ በሁለቱ በመጠቀም ቱቶሮቻችንን ትሬን በማድረግ አሁን በነገርኩ ሲስተም ሞጁል አለ። በዛ ሲስተም ተማሪዎችን ደኩ ማድረግ እንዲቻላል። እንደገና ደግሞ ትምህርት የሚባለውን ነገር ደስ በሚሉ ጥያቄዎች መልክ እንዴት ማዘጋጀት በሆነ ጥያቄ ዙሪያ የሚያጠነጥን የመማር ሴሽኖችን እንዴት ማዘጋጀት ይቻላል በሚለው ዙሪያ ትሬኒንግ ትሬን ካደረግናቸው በኋላ እነሱን እንግዲህ አዲስ አበባ ውስጥ በተለያዩ ቦታዎች ላይ የምንመድባቸው።
የምሰጧቸው ትምህርቶች ከየት እስከ የት የሚያጠቃልሉ ናቸው? የእድሜ ገደብ አለው? ያጠቃላይ የትምህርት አድማሱ ከምን እስከ ምን የሚያካትት ነው?
አሁን ላይ የምንሰራው ከኬጂ ጀምሮ ከኪንደርጋርተን ጀምሮ እስከ 12ኛ ክፍል ድረስ ያሉትን ተማሪዎች ነው። በዚህ ሬንጅ ውስጥ ያሉትን ተማሪዎች ነው። የዩኒቨርሲቲውን የማካተት ሀሳብ የለንም ለጊዜው። ስለዚህ እነዚህም ከኬጂ እስከ 12ኛ ክፍል ያሉ ተማሪዎችን ነው አሁን ላይ ምን ሰፖርት የምናደርገው። ወደፊትም እንቀጥላለን ብለን የምናስበው በዋናነት በዚህ ውስጥ ነው።
ትምህርቶች የሚሰጡበት ፎርማት ወይንም ደግሞ ቅርጽ ምንድን ነው?
የመጀመሪያው ቱቶሪንግ ያልኩ በዋናነት ሆም ቱቶሪንግ ላይ ነው የምንሰራው እና ትሬንድ የተደረጉ ቱቶሮች አሉ። ስለዚህ እነሱ የወላጅ ቤት በመሄድ ነው። ዋን ቱ ዋን ሴሽኖች ናቸው በዋናነት። ዋን ቱ ቱ ሴሽኖች ይኖራሉ። ከዛ ብዙ ጊዜ አይበልጥም በዚህ አመት ስንሰራ የነበረው። ከዛ ባለፈ ግን እኛም በጣም ፕሮሚሲንግ ነው ብለን የምናስበው በደንብ አምቢሽየስ ሆነን የምንሰራበት ያኔ ስንጀምር የጀመርነው ለኢለርኒንግ ፕላትፎርም ነው በዋናነት። ለዛ ኢለርኒንግ ፕላትፎርሙ ሌክቸር ቪዲዮዎችን ይዛል። በኢትዮጵያ ካሪኩለም በዋናነት ቤዝ ያደረገ በኢትዮጵያ ካሪኩለም ላይ በእንግሊዝኛ፣ በአማርኛ እና በኦሮምኛ ለመስራት ነው እየሰራን ያለ ነው። ሌክቸር ቪዲዮዎች ማለት ነው። ከዛ በተረፈ ተማሪዎች ራሳቸውን ቴስት የሚያደርጉባቸው ኩዊዞች ይኖሩታል፣ ሌክቸር ኖቶች ይኖሩታል። ስለዚህ እነዚህን ያዘ ነው።
በእስካሁኑ ሂደት ምን ነበረ የገጠማችሁ ፈታኝ ነገር? እንዴት አድርጋችሁስ እየተወጣችሁት ነው?
መጀመሪያው አሁንም ሊስት እያደረገ ያለው ችግር ካሪኩለም ይቀይራል ተብሎ ነበር ኢትዮጵያ ውስጥ። በዛ ምክንያት በነበረው ቀልተቢዎች በነበረው ቴክስት ቡኮች ሌክቸር ቪዲዮዎችም ማዘጋጀት አልቻለም ነበር። ስለዚህ አሁንም ኔክስቲርም ኦንላይን እንደምንረዳው ከተለያዩ ትምህርት ቤቶችም እንደገባን መሰረት ኔክስቲርም ሊተገበር አይመስለንም። ስለዚህ አሁን ትልቁ ችግር እሱ ነው። ሌክቸር ቪዲዮ ስትሰራ ትልቅ ፕሮዳክሽን ነው። ስለዚህ እሱን ሙሉ ሰርተ አንድ አመት ከቆየ በኋላ ብቻ ካሪኩለም የሚቀየር ከሆነ ትልቅ አሳዲግነስ ትልቅ ችግር ነው የሚሆነው። ወይ ያለው ይቀጥላል አልተባለም፣ ወይ ደግሞ አዲሱ ቶታሊ ፋንክሽን ማድረግ አልጀመረም። ስለዚህ አሁን ያለን ትልቁ ፕሮብለም እሱ ነው። ሁለተኛው ፕሮብለም ያው እኛ ጋር እንደሚታወቀው የኢንተርኔት ተደራሽነቱ እየወረደ ነው በጣም እና ደግሞ የዳታ ኮስት በጣም ትልቅ ነው። አይደለም ሌክቸር ቪዲዮዎችን በሞባይል አፖች ለመጠቀም ዝም ብሎ ሶሻል ሚዲያዎችን ጉግል ሰርች ለማድረግ ራሱ ቀላል አይደለም እኛ ጋር። ስለዚህ ያ የዳታ ኮስት ትልቅ ኢንፍለንስ ይኖረዋል ቪዲዮዎችን ስለሆነ ማለት ነው። በዋናኝነት እኛ የምናሰራቸው በሞባይል አፕ እና በዌብሳይታችን ይታየን። አሁን ላይ አዲስም ቴሌኮም ሳፋሪኮም የገባ ስለሆነ ቴሌም ባየነው መሰረት ከጊዜ ወደ ጊዜ በደንብ እየቀነሰ ነው የዳታ ኮስትን። እሱ እየተጠረሰ ነው ብለን እናስባለን። ሞርፍሬት ፔኔትሬት ለማድረግ በጣም ያግዘናል። ፓርትነርም እናደርጋለን ብለን እናስባለን አዲስ ከገባውም ቴሌኮም ጋር እንዲሁም ከኢትዮ ቴሌኮም ጋር።
ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? ምን ልታደርጉ አስባችኋል? በቀጣይ አመታት ውስጥ የተማሪዎቻችሁ ቁጥር ሂደትስ ምን ላይ ይገኛል? እየጨመረ ነው ወይስ ደግሞ ከጀመራችሁበት ጊዜ በኋላ መቀዛቀዝ አሳይቷል? ምን ይመስላል?
በቀጣይ አመትም እንግዲህ እንዳልኩ ካሪኩለሙ የመቀየሩ ተስፋ በቀጣይ አመት የመቀየር ተስፋ ማይኖረው ከሆነ ፎከስ አድርገን መቀጠል የምንችለው እንደ ቢዝነስ ቱቶሪንግ ላይ ነው። ስለዚህ ቱቶሪንጉን በደንብ ስኬል አፕ እናደርጋለን ብለን እናስባለን። በቀጣይ አመት ሞር ተደራሽነት ይኖረዋል ብለን እናስባለን። በዚህ አመት ወደ 100 የሚጠጉ ወላጆች ብቻ ነበር ያዝነው። እንዳልኩ እንደ ቴስት ትሪያል ነበር የነበረው። ስለዚህ ከዛ ፕሮብለሞች ተነስተን ሞር ስኬል ለማድረግ ነው ቱቶሪንግ የምናስበው። ግን ካሪኩለሙ በዚህ ሰዓት በትክክል ይጀምራል የሚለውን ማረጋገጥ ከቻልም ግን ወደ ኢለርኒንጉ በሙሉ አቅማችን ለመግባት እኛ ፓሽን እሱ ነው። ደስተኛ ሆነን ነው እሱን እየጠበቅን ያለ ነው።
እጅግ በጣም አመሰግናለሁ ሀብታሙ አሰፋ፣ ተማሪ ቤት ስለተሰኘው በኤሌክትሮኒክ ትምህርት ዘርፍ ከፍተኛ አስተዋጽኦ ለማድረግ ስላቀደው ድርጅት ሀሳብን ስላካፈልከን በእጅጉ አመሰግናለሁ። መልካም ቀን ይሁንልን፣ መልካም እድል ይግጠማችሁ።
በጣም አመሰግናለሁ ቪኦኤ ስላቀረባችሁና ወላጆችም ለሌሎችም ለእኛ ከስተመሮችም እንዲሁም አጋር ሊሆኑ ለሚችሉ አካላት ስላስተዋውቃችሁ እናመሰግናለን።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ደግሞ ከ20 ዓመት በታች የዓለም አትሌቲክስ ቻምፒዮናን በተመለከተ የተወሰኑ መረጃዎችን እናጋራችሁ። በኮሎምቢያ ካሊ ለአንድ ሳምንት የሚቆየው ከ20 ዓመታት በታች የዓለም አትሌቲክስ ቻምፒዮንሺፕ ተጀምሯል። ከ1500 በላይ አትሌቶች ናቸው በዚህ ውድድር ላይ የሚሳተፉት። በተለያዩ የአትሌቲክስ ዘርፎች ይወዳደራሉ። ትናንት በመክፈቻው ቀን በነበሩ ውድድሮች ኢትዮጵያ፣ ኬንያና ኤርትራ በሜዳሊያ ሰንጠረዡ ቀድሞ ስማቸውን ካጻፉ ሀገራት መካከል ሆነዋል። ኢትዮጵያ በ5000 ሜትር ወንዶች በአዲሱ ይሁኔ አማካኝነት የወርቅ ሜዳሊያ ስታገኝ፣ በ3000 ሜትር የሴቶች ሩጫ ውድድር ደግሞ በጽዮን አበበ የብር ሜዳሊያ ተሸላሚ ሆናለች። ኬንያ በቤቲ ችሊንጋት አማካኝነት በሴቶች 3000 ሜትር የወርቅ ሜዳሊያ ባለድል ስትሆን፣ ናንሲ ቺሮፕ በዚሁ ርቀት የብር ሜዳሊያ ለኬንያ አምጥታለች። ኤርትራ በወንዶች በመርሃዊ መብርሃቱና ሀብቶም ሳሙኤል በኩል የ5000 ሜትር የብርና ነሐስ ሜዳሊያ አሸንፋለች። በዚሁ ወደ ቀጣዩ መሰናዶ እንሻገር። ናኮር መልካ የአካል ጉዳት ሳያግደው ከፍተኛ ውጤት በማምጣት በትምህርቱ የተለያየ ስኬት እያስመዘገበ ካለ ወጣት ጋር ያስተዋውቀናል።
በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ ወረዳ ውስጥ ተወልዶ ማደጉን የሚናገረው አመንሲሳ ኩምሳ ለአይነ ስውርነት የተጋለጠው በልጅነቱ መሆኑን ገልጿል። በ1995 ዓ.ም ለሕክምና ወደ አዲስ አበባ ባመራበት ወቅት ግን ምንም ያህል ከበሽታው ሊድን የማይችልበት ደረጃ መድረሱን ሐኪም ቢነግረውም በሌላ በኩል ሕይወቱን ሊያቃናበት የሚችል መንገድ እንዳለ ጥቆማ እንደሰጠው ተናግሯል። ይሄም በውስጡ ስለፈጠረው ተስፋና ቀጣዩ ጉዞ አመንሲሳ ያብራራል።
የማይቻል ነገሩኝ፣ ያው የነርቭ ችግር የሆነ ነገሩኝ። ግን በዚሁ ይሄን ብቻ ነገሩኝ ዝም አላሉም። እኔ ከገጠር ከተማ ስለመጣ ብዙ ኢንፎርሜሽን አልነበረኝም። እነሱ ግን የአይነ ስውራን ትምህርት ቤት እንዳለ ነገሩኝ። እኔም ይሄንን ስሰማ በጣም ደስ አለኝ። ምክንያቱም ገና ልጆኜ ሌሎቹ ወደ ትምህርት ቤት ሲሄዱ እኔ በጣም የተሰማኝ ነበር። በጣም የትምህርት ፍላጎት ስለነበረኝ ይሄን ስሰማ በጣም ደስ አለኝ እና ልክ ይችን ስሰማ አካሄዱን ትምህርት ቢሮ ሄድኩኝና ሁኔታውን ጠየቅኩኝ። ኢንፎርሜሽኑን ሙሉ ኢንፎርሜሽን ሲያገኝ የሚያስፈልገኝ መረጃ ይዤ ወደ ሰበታ መራውራን ትምህርት ቤት የሚባል አለ ሰበታ ከተማ ላይ፣ ወደዛ ገባው ማለት ነው። በ1995 እዛ ገብቼ ትምህርቴንም ተከታተልኩኝ። ማለት ከ1-8 ቦርዲንግ ስኩል ነው፣ አይነ ስውራኖች ብቻ ለብቻ የሚያስተምር ትምህርት ቤት ነው። እሱን ጨረስኩኝ። ከ9-12 ከሌሎች ጋር ማለትም ከጉዳት አልባ ወይ ከአይናሞች ጋር ተደባልቀን ተማርኩኝ።
ከዚያም በ2007 ዓ.ም ወደ ሐዋሳ ዩኒቨርሲቲ በማቅናት በሶሲዮሎጂ ተመርቆ 2008 ዓ.ም ደግሞ ሰበታ ከተማ ውስጥ በወጣቶችና ስፖርት ጽህፈት ቤት ውስጥ ተቀጥሮ ለአራት ዓመታት ካገለገለ በኋላ የሁለተኛ ዲግሪውን ለመማር ወደ አምቦ ዩኒቨርሲቲ ማምራቱን ገልጿል። ምንም ያህል ማየት ለተሳነው ተማሪ የተመቻቸ ሁኔታ ባይኖርም በምን አይነት ሁኔታ ውስጥ ለከፍተኛ ውጤት እንደበቃ አመንሲሳ ተናግሯል።
እንደዚሁም የመግቢያ ውጤትም ጥሩ ውጤት አምጥቼ አለፍኩኝ እና በ2013 ትምህርት ዘመን ማለት ነው በዲቨሎፕመንታል ስተዲ ትምህርትን ጀመርኩኝ ማለት ነው። ያው ትምህርት ቤት ብዙ ማስቸግር ቻሌንጅ ሊኖር ይችላል። ግን የሆነም ሆኖ ዩኒቨርሲቲ ውስጥ ያው እንደምታወቀው በዩኒቨርሲቲ ህብረተሰብን ብዙ አይነ ስውራን እዚህ ምንም እየተማረ ስለሌለው ለሁሉም አዲስ ነበርኩኝ በወቅቱ። እንደዛም ደግሞ ቲችንግ ማቴሪያልም አልነበረም ማለት ይቻላል። ግን ዞሮ ዞሮ ይችላሉ በሚል መንፈስ ብቻ ገባው። በጣም በብርታት አጠናው። ዲፓርትመንት ዴቨሎፕመንታል ስተዲ ይባላል። ያመጣት ውጤት 3.88 ነው።
ወጣቱ መምህራኑን ጓደኞቹንና ቤተሰቡን በማመስገን ያለፈበት ውጣ ውረድና ያገኘው ውጤት ለሌሎች ማየት ለተሳናቸው እንዲሁም የተለያዩ የአካል ጉዳት ላላቸው ሰዎች በአጠቃላይ ለህብረተሰቡ ያስተምራል ያለውን ገልጿል።
የክላስ ልጆችም በርታው እያሉኝ ሲወጣ ሲገባ ብዙ ያገዙኝ ነበር። በጣም በዚህ ወጋታም ላመሰግናቸው ፈልጋለሁ። ስፔሻል መምህራኖቼ በርታ፣ ምንም ቻሌንጅ እንኳን ቢኖር ጥሩ ውጤት ይዘህ መውጣት አለብህ፣ በደንብ ተማር፣ ምንም የማይቻል ነገር እዚህ ዓለም ላይ እንደሌለው አውቄ በርትቼ መማር አለብህ፣ በደንብ ማጥናት አለብህ እያሉኝ በተለይ ሶፍት ኮፖችን እየሰጡኝ እነሱን በጣም አመሰግናለሁ። ለዚህ ያበቀውኝ እነሱ ናቸው ማለት ነው። ብዙ ሞራል የሞራል ስንቅ እነሱ ነው የሆኑልኝ ማለት ነው። ቤተሰቦቼ የቻሉትን አድርጎ እዚህ ስላደረሱኝ በጣም ላመሰግናቸው ፈልጋለሁ።
እንግዲህ እኔ ባልተመቻችልኝ በትምህርት ዓለምም በስራ ዓለምም ከማህበራዊ ኑሮ ጋር በተያያዘ ብዙ ችግሮች እየገጠሙኝ፣ ግን ይህንን ሁሉ ችግሮችን ችዬ ለዚህ ግብ ደርሻለሁ። እግዚአብሔር ይመስገን ማለት ፈልጋለሁ። አካል ጉዳተኞችም ከመንግስትም ይሁን ከመንግስታዊ ያልሆኑ ድርጅቶችም ይሁን የተመቻቸ ሁኔታ መፈለግ ሳይሆን እችላለሁ፣ ምንም ከግቤ ወይ ደግሞ ከአላማይ አያግደኝም ብሎ መሄድ አለባቸው የሚል መልዕክት አለኝ።
ከመምህራኑ መካከል ረዳት ፕሮፌሰር ፍራፊስ ኃይሌ ለአመንሲሳ ሲያደርጉ የቆዩትን ድጋፍ በተመለከተ ሲገልጹ፣
እኔ ላምቦ ዩኒቨርሲቲ ከመጣ ወዲህ ስፔሻሊ ሁለተኛ ዲግሪ ላይ ማየት የማይችል ተማሪ እሱ ብቻ ነው ያጋጠመንና እሱ በመምጣቱ ደስ ብሎናል። ስለዚህ አስፈላጊውን ትብብር ሁሉ ማድረግልናል። አንደኛ ያው ሀርድ ኮፒ እና ሌላው ማንበብ ስለማይችሉ በሶፍት ኮፒ እና በተለያየ ነገሮች ሰፖርት አድርገናል። ክላስ ውስጥ ለማንኛውም ተማሪ እንዲማር ሳይኮሎጂካሊ እንዳይጎዳ ፖዘቲቭሊ ትሪት ስናደርግ ነበረ። እኔም እንደ አስተማሪ እኛ ጋ እኔ ጋ የነበሩ አስተማሪዎችም ያ እንዲያደርጉ ኦሬንት አድርገናል። በተጨማሪ የፈተና ጊዜ ነበር አስቸጋሪ። ያው ፈተና ጊዜ ሌሎቹ ተማሪ እንዳይረብሽ ክላስ አጠገብ ሩም አመቻችተን ለሱ ማንበብ እና መጻፍ የሚችል ተማሪ ወይ ሰው ይዞ ይመጣል። ያ ሰው ድምፁን ከፍ አድርጎ ያነብለታል።
አመንሲሳ የተለያዩ አገር ውስጥ የሚደረጉ የፓራኦሎምፒክ ውድድሮች ላይ ሲሳተፍ መቆየቱን ተናግሯል።
እኔ ከልጅነቴ ጀምሬ ስፖርት በጣም ነው የሚወደው፣ በጣም ነው የሚከታተለው። በተለይ ደግሞ ኤሌመንተሪ ወይ ደግሞ አንደኛ ደረጃ ትምህርት ቤት እያለሁ በፓራሊምፒክ ተወዳዳሪ ነበርኩኝ። ማለትም በውርወራ ነው የሚወዳደረው። አሎሎና ጦር ውርወራ ላይ ነው የሚሳተፉ። በዚህም መጀመሪያ የጀመርኩበት ቦታ በሰበታ ከተማ ኦሮሚያ ሻምፒዮና ላይ ሰበታን ወክዬ ማለት ነው ተሳተፍኩኝ። ሁለቱም ወርቅ አመጣሁ የዛኔ ማለት ነው ኦሮሚያ ሻምፒዮና ላይ። እንደገና የኢትዮጵያ መላ ጨዋታዎች አለ፣ እሱም ላይ ስድስት ጊዜ ተደርጓል። ስድስቱንም ጊዜ እየተወዳደርኩ ነበር። ጥሩ ውጤትም ወርቅም ብርም ነሐስም ያመለጠኝ ጊዜ የለም ማለት ነው።
ወጣቱ ለወጣቶች እንዲሁም ማየት የተሳናቸው ሕጻናት ላላቸው ቤተሰቦች መልእክት አስተላልፏል።
አካል ጉዳተኝነት ከስራም ከትምህርትም አግድም ምንም የተለያየ ችግር እንኳን ብኖር ችግር አለ ብለን እኛ ወደ ቤት ገብተን ቁጭ ማለት የለብንም። ስለዚህ ወጣቶች፣ በተለይ ህጻናቶች፣ የአካል ጉዳተኛ ህጻን ወላጆች አካል ጉዳተኛ ስለሆነ ብቻ መስራት አችልም ወይ መማር አችልም ብሎ ደብቆ ቤት ውስጥ ደብቆ ማስቀመጥ ወይ ደግሞ አቅፎ ቤት ማስቀመጥ ሳይሆን ይውጣ ይማር፣ ለአገርም ለቤተሰቡም ለራሱም በቂ ሊሆን ይችላል። በጣም ሰርቶ ጥሩ ውጤት ማምጣት ስለሚችል አደራ አደራ ብዬ እንደውም በዚህ አጋጣሚ መናገር የሚፈልገው ነገር ቢኖር የአካል ጉዳተኛ ወላጆች አትደብቁ። አካል ጉዳተኛ መማር አይችልም መስራት አይችልም ብላችሁ አታስቀምጡ። አይነ ስውር ስለሆነ ብቻ አይን ማለት አይነ ስውር መሆን ማለት ምንም ሌላ ነገር አይደለም። ከለር መለየት ካልሆነ በስተቀር ሌላ ምንም ከምንም አያግድምና መስራት ይችላል። አውጡ፣ ይማሩ። እንደዚሁም የተለያየ ቻንስ ሊያገኝ ይችላል የሚል እንትን አለኝ።
አመንሲሳ ትምህርቱን ለመቀጠልና አቋርጦ ወደ ነበረው የስፖርት ተሳትፎም ለመመለስ እቅድ እንዳለው ለጋቢና ቪኦኤ ተናግሯል። ለአሜሪካ ድምፅ ናኮር መልካ ካሙ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቴክኒክ ምህንድስናው ደግሞ ንጉሱ ታምሬ ነበር። ዛሬ አብረናችሁ አመሸነው። የነገ ሰው ይበለን። መልካም ምሽት።